ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ቆልማችሁቻችን። ዛሬ ሰኞ ህዳር 8 ቀን 2012 ዓ.ም ተብረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናቀርባለን። እሳት ካየው ምን ለየው በሚል ርዕስ የቀረበ ነው። ከዚያም በሽግግር ሂደት ላይ ያተኮረውንና በመስከረም ወር 2012 ዓ.ም ተመረጠ ይፋ የሆነውን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ለሳን ዴሞክራሲያን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው። በተለያዩ ዩኒቨርሲቲዎች ውስጥ በሄረን መሰረት ባደረገ ጥቃት በርካታ ተማሪዎች የሚማሩበትን ዩኒቨርሲቲ ጥለው ወደ የቤታቸው መመለሳቸው ታውቋል። ባለፈው ሳምንት ግጭት የተከሰተባቸው ዩኒቨርሲቲዎችና ከፍተኛ የትምህርት ተቋማት ወደ 13 የደረሱ ሲሆን በተለይ በኦሮሚያ በሚገኙ ዩኒቨርሲቲዎች ይማሩ የነበሩ አማራዎች ወደ የቤታቸው መመለሳቸው ታውቋል። ወደ የቤተሰቦቻቸው ለመሄድ ከየቦታው የመጡ ተማሪዎች በአዲስ አበባ አውቶቡስ ተራ በሚገኘው አዲሱ ሚካኤል አርፈው የነበረ ሲሆን የአካባቢው ነዋሪዎች ሙስሊሙና ክርስቲያኑ ጭምር ምግብና ውሃ በማቅረብና እንዲሁም የትራንስፖርት ወጪ አዋጥተው በመለገስ ወደ የቤታቸው ሸኝተዋቸዋል። በድሬዳዋ ከተማ ከፎቅ ላይ ተፈገፍትሮ በመውደቁ ህይወቱ ያለፈው አበባየው አጅቤ የቀበሮ ስነ ስርዓት በተወለደ ስፍራው ባንኮበር ተፈጽሟል። በድሬዳዋ በርካታ ተማሪዎች ተጎድተው በሕክምና ላይ የሚገኙ መሆናቸውና ሴት ተማሪዎችም መደፈራቸውን ተማሪዎቹ ለዜና ምንጮች ከሰጡት መረጃ ለማወቅ ተችሏል። የአካባቢው ፖሊስም ሆነ የፌደራል ፖሊስ ተማሪዎቹ ሲደበደቡ በታዛቢነት ይመለከት እንደነበር የዓይን እማኞች ገልጸዋል። የወሎ ዩኒቨርሲቲ ባወጣው መግለጫ ረቡዕ ህዳር 3 ቀን በዩኒቨርሲቲ በተከሰተ ግጭት አንድ ተማሪ መሞቱንና አንድ ሌላ ተማሪ በጽኑ መቁሰሉን ገልጿል። በሌላ በኩል በአዲስ አበባ በተካሄደ የታላቁ ሩጫ ወቅት ዜጎች ጠባብና ከፋፋይ ቡድኖችን በጽኑ ያወገዙ መሆናቸው ሲታወቅ ባህር ዳር ላይ የተሰበሰበው የአማራ ተማሪዎች ማህበር ዘርን መሰረት ያደረገ ጥቃት መቆም እንዳለበት ጠይቋል። አለመረጋጋት ከሚታይባቸው የተለያዩ ዩኒቨርሲቲዎች ትምህርታቸውን አቋርጠው የተመለሱ ተማሪዎችም በዩኒቨርሲቲ ቆይታቸው ያጋጠሟቸውን ችግሮች በተመለከተ ለስብሰባው ተሳታፊዎች ምስክርነት ሰጥተዋል። የተማሪዎች ማህበሩ ከሁለተኛ ደረጃ የትምህርት ተቋማት ጀምሮ እስከ ሶስተኛ ዲግሪ ድረስ ባሉ ደረጃዎች የሚማሩ ተማሪዎችን ያካተተ ነው። በሌላ በኩል ለአሸባሪ ቡድኖች መመሪያ ሰጪ ሆኖ በበርካታ ወገኖች ላይ ጉዳት እንዲደርስ ያደረገው ከፋፋዩ ጃዋር መሐመድ በተለያዩ የአሜሪካ ከተሞች ሲያካሄዳቸው የነበሩ ስብሰባዎች ከፍተኛ ተቃውሞ ደርሶባቸዋል። አርብ በሚኒሶታ ከተማ ከፍተኛ ተቃውሞ መደረጉ የተዘገበ ሲሆን ቀዳሜና ወድም በአትላንታና በሲያትል የሚኖሩ ኢትዮጵያውያን በብዛት በመውጣት አሸባሪውን አውግዘዋል። በኢትዮጵያ በተከሰተው የሰላም መደፍረስና ከፋፋይ ኃይሎች በሚያካሂዱት ጥቃት ምክንያት ከተያዘው በጀት አመት የመጀመሪያ 3 ወር ውስጥ አገሪቱ ከኢንቨስትመንት ዘርፍ ለማግኘት አቀዳ ከነበረው ውስጥ 300 ሚሊዮን ዶላር ገቢ አጣች መሆኑን የኢንቨስትመንት ኮሚሽን ገልጿል። በኢንቨስትመንት ኤጀንሲ ገለጻ መሰረት በሩብ አመት 1 ቢሊዮን ዶላር ገቢ ለማግኘት አቅዶ ያሳካው 70 በመቶውን ብቻ ነው ካለ በኋላ ይህም የሆነው በተቀሰቀሰው ግጭትና የሰላም እጦት ምክንያት ነው ብሏል። የተረጋጋ ሁኔታ በሌለበት ኢንቨስትመንት ማሳደግ የማይቻል በመሆኑ ወደፊትም የጸጥታ ሁኔታ አስተማማኝ እስካልሆነ ድረስ ችግሩ ይቀጥላል ተብሏል። ለአገዛዙ ባለስልጣኖች በከፍተኛ ዋጋ የሚገዛው ላፕቶፕ፣ ሞባይልና ሌሎች ቁሳቁሶች ያገሪቱን ሀብት እያቆረቆዘ ነው ተባለ። ሰሞኑን የመንግስት ግዢና ንብረት አስተዳደር ኤጀንሲ ባለስልጣኖች ለዜና ተቋሞች በሰጡት መረጃ አንድ ተንቀሳቃሽ የእጅ ስልክ እስከ 100 ሺህ ብር ወጪ ተደርጎበት ለባለስልጣን እንደተሰጠ የደረሱበት መሆኑን ገልጸው ለባለስልጣኖች የሚገዙ ኮምፒውተሮችና ሌሎች ቁሳቁሶች እጅግ በተጋነነ ዋጋ በመገዛታቸው በርካታ የሀገሪቱ ገንዘብ እንደተዘረፈ አብራርተዋል። ይህም አገዛዙ እንደበፊቱ ሁሉ በሙስና የተዘፈቀ መሆኑን ያሳያል። በተባበሩት መንግስታት ድርጅት የምግብና የእርሻ ተቋም ፋኦ ቀዳሜ በሰጠው መግለጫ ወደ ኢትዮጵያ የገባውን በጣም መንጋ በቁጥጥር ስር የማይደረግ ከሆነ ከፍተኛ ችግር ሊያስከትል እንደሚችል በመግለጽ አስጠንቅቋል። ድርጅቱ የኢትዮጵያ ተወካይ ለዜና ተቋሞች በሰጡት ማብራሪያ እስካሁን በኢትዮጵያ በኩል እየተደረገ ያለው መከላከያ እርምጃ አጥጋቢ ውጤት ያልሰጠ መሆኑን ጠቅሰው ከፍተኛ ርብርብ አድርጎ አደጋውን ለማስወገድ የግድ ያለውን የሰው ኃይልና መከላከያ መሳሪያዎች ማሳደግ ያስፈልጋል ብለዋል። ፋኦ በዚህ በኩል ከዓለም የእርዳታ ሰጪ ተቋሞች ጋር እየተነጋገረ መሆኑን አልበጣ እየፈጠረ ያለውን ከረጅም ጊዜ አንጻር የሚከሰተውን አደጋ ለመከላከል የሚያስችል መሆን እንዳለበት ስምምነት ላይ ተደርሷል ተብሏል። ገንዘብ የማሰባሰቡ ሂደት ካሁን አመርቂ መሆኑንና በቅርቡ ወደ ተግባር እንደሚገባም ተገልጿል። እሁድ ህዳር 7 ቀን በምዕራብ ጎንደር ዞን ቋራ ወረዳ በገለጉ ከተማ የተገነባው ያጼ ቴዎድሮስ ሐውልት የተመረቀ መሆኑ ተነግሯል። የተሰራው ሐውልት ቁመቱ 6 ሜትር ሲሆን ከ8 ሚሊዮን ብር በላይ ወጪ ተደርጎበታል። ሐውልቱ አጼ ቴዎድሮስ ለኢትዮጵያ አንድነት ያበረከቱትን አስተዋጽኦ በጉልህ ያሳያል የተባለ ሲሆን ያከናወኑትን ተግባር የሚዘክር ሙዚየምም በቅርቡ እንደሚቋቋም ተነግሯል። በምርቃው ስነ ስርዓት ላይ አጼ ቴዎድሮስ ቤተሰቦችና አካባቢው ነዋሪዎች እንዲሁም ባለስልጣኖች ተገኝተዋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል። የሰኞ ህዳር 8 ቀን 2012 ዓ.ም ተመረጠ የፍኖተ ዴሞክራሲ ሀተታ። እሳት ካየው ምን ለየው ይላሉ አዛውንቶቻችን። አንድ ሆነን ሶስት ማለቱ ከሚስጥረ ስላሴ ውጭ ትርጉም የለውም። የቃታሩ ገኛና ሹሞቹ የአንድ ሳንቲም ሁለት ገጽታዎች ናቸው። ገኛው ወደ አሜሪካ አቅንቶ በየቦታው ሰልፍና ተቃውሞ እያጋጠመው ነው። ደካማ ሆነን እንጂ ሲያንሰው ነው። አንድም ቦታ ስብሰባ ሊያደርግ ባልቻለ ነበር። በዚህ ይህን ነፍሳት የተቃወሙ በግልባጩ አለቃዎቹን መንግስት ብሎ መማጸን ከቶም መታየት መሰማት መደመጥ የሌለበት ነው። እሳት ካየው ምን ለየው? ያው አንድ ናቸው፣ ዘረኞች፣ ወንጀለኞች። ይህን በጊዜ መረዳት ከጥፋት ያድናል። በመስራቅ ሐረርጌና ብዙ ቦታዎች ዱርዬ ቄሮዎች በኢሱዙ መጫኛ ያመላለሰ ቤተክርስቲያን የሚያስቃጥለውና ነፍስ የሚያስጠፋው አገዛዙ ነው። ባለመንጫው ውርጋጥና የካታሩ ገኛ ውላጃቸው ነው። ፍጅትን የመቋቋም ጥረቶችና ዝግጅቶች ቢታዩም አሁንም ጅብ ከሄደ ውሻ ጮህ እንዳይሆን ያሰጋል። መንጋዎቹ ጊዜ ተሰጥቷቸዋል። ጥጋባቸውን በሚገባ ማስተንፈስ አልተጀመረም። አሁንም ጠላትን አዳኝ ብሎ መለመን መማጠን ይታያል። ነገር ግን በአገዛዙ ላይ አምሮ መነሳት ኢትዮጵያ እየጠየቀች ነው። ጠቅላላ የሥራ ማቆም አድማ፣ የሙት ከተማ አድማ፣ በአገዛዙ ተቋሞች ላይ ማዕቀብና ሻጥር፣ በጸረ ሕዝቦች ላይ ተገቢውን እርምጃ መውሰድ፣ የዘረኞቹ አጫፋሪዎች ላይም ተገቢው ቅጣትን በይኖ በሥራ ላይ ማዋል ያስፈልጋል። ለፈስፈስ ያለ ትግል ሳይሆን ያመረረ የከረረ ትግል። እሳቱን እነሱ ቤት መውሰድ ይቻላል፣ ይገባል። የሕዝብን አንድነትና ትግል ሊያደናቅፉ የሚጥሩትንም ዓለምንም ምሕረት መቅጣት ተገቢ ነው። የመጣብን አደጋ ያለችንን አገር ሊያጠፋ የተዘጋጀ በመሆኑ ሌላ አገር ስለሌለን ያዝ ለቀቅ ሳይሆን ቀጣይ አስጨናቂ ትግል ማካሄድ ይጠበቅብናል። ኢራቅ፣ ሆንግ ኮንግ፣ ቺሊ፣ ቦሊቪያ፣ ጊኒ፣ ሃይቲ ወዘተ የሚደረጉት ቀጣይ ሰልፎችና ትግሎችን ምሳሌ ማድረግ ይቻላል። ያ ትውልድ በእምነቱም የጸና ስለሆነ ውልደቱ ኦሮሞ ያልሆነው ወጣት ተራማጅ መሬት ላራሹ ጭቆና ያብቃ ብሎ ተዋደቀ እንጂ እንደ ገርባ ገቢሳ የጠበበ ተምሳሌት ሆኖ ሕዝብ ሲፈጅ ገዳዮቹ የኔ ናቸው በሚል ድጋፍ አልሰጠም፣ አፉን አልዘጋም። ዛሬ በታጋዩ ትውልድ ላይ ትችት ደርዳሪዎች ከነሱ ሲፎካከሩ ጫማቸውንም ሊስሙ ብቃት የላቸው አይደሉም። የዘረኞች አጫፋሪ ሆነው ተገኙ እንጂ ለሕዝብ አንድነትና ለዴሞክራሲ አልቆሙም። አማራው የኦሮሞ መብት ይጠበቅ ብሎ እንዳልታገለ ሁሉ ትላንት ወዲ ገርባ ይፈታ ብለው እንዳልጮሁለት ሁሉ ዛሬ እነሱ ጠበው ጸረ አማራ ጸረ ኢትዮጵያ የወያኔ መጋዣ ሆነው በሚንጫ ደም አፍሳሽ ጸያፍ መንጋዎች ሆነው ተገኝተዋል። መንጋ የሚለውንም ስያሜ ባውሬነታቸው አልፈውታል። አለን የሚሉት ሃይማኖት ቢኖራቸው ንጹሕ ሕዝብ ሲፈጅና የእምነት ተቋማት ሲጋዩ ተቆጥተው መነሳት መቃወምም ነበረባቸው። መናፍቅ ናቸውና እርግማናቸውን ለሰኮንድ ፈርተነው አናውቅም። በሕዝብና በአገር ላይ ለደረሰው እየደረሰም ላለው ጥቃትን ዋናው ተጠያቂ አገዛዙ ነው፣ ማለትም ወያኔ ኢህአዴግ። እነሱን ለስልጣን ያበቋቸውና ተባባሪ የሆኗቸውም የውስጥም የውጭም ኃይሎች ለወንጀሉ ተጠያቂ መሆናቸው መዘንጋት የለበትም። ሕዝብን እርስ በርሱ ለማጣላትና ለማባላት 27 ዓመታት ወያኔም ሹሞቹም ቢጥሩም ሕዝብ ለሕዝብ ጠላት አይደለም፣ ሃይማኖት ለሃይማኖትም ጠላት አይደለም። እስላም አማራ፣ ክርስቲያን ኦሮሞ፣ ክርስቲያን ጋሞ ወዘተ ያለባት አገር ናት ኢትዮጵያ። ለሙስሊም ወገኖቻችን መቀበሪያ ቦታ ከልክሎ የቆየው አማራው ሳይሆን ወያኔ ነው። ባለፉት 27 ዓመታት ኦሮሞውም ሌላውም ከተጨቆነ በዳዩ ራሱም ፈዳያየውና አሁንም ገፈት ቀማሽ የሆነው አማራ እንዳይደለ ግልጽ ነው። የዘረኞች ትብብር ይታያል ኢትዮጵያን ለማጥፋት። የካታሩ ጌኛ ከወያኔ ጋር ሰምሯል። ሐፍረተ ቢሶቹ ገርባዎች መቀሌ ሄደው እንኳን ገረፋችሁን ብለው ተነጥፈዋል። አረቡም ፈረንጁም በኢትዮጵያ ላይ ተነስቷል። በእርግጥም ፈታኝ ጊዜ ነው። ኢትዮጵያ እንደ አገር ተና የምትጠፋ አለመሆኗን በገቢር ልናሳያቸው ያስፈልጋል። በመሆኑም ለሀገር አድኖ ትግል ሁሉም ኢትዮጵያዊ ቆርጦ ይነሳ ዘንድ ጥሪያችንን እናድሳለን። ይህ ግዳጅ በቅድሚያና በተለይ ሰፊውን የትግራይና የኦሮሞ ሕዝብ ይመለከታል። የኢትዮጵያ የሃይማኖት መሪዎች በጋራ ሰፊ ተቃውሞ አገር አድን እንቅስቃሴን መጥራት አለባቸው። የፖለቲካ ድርጅቶችም እንዲሁ። ዛሬም አገር ወዳድ ኃይሎች ሊተባበሩና በጋራ ለኢትዮጵያ ሊታገሉ መነሳት መጣር ይጠበቅባቸዋል። አስመሳይ አገር ወዳዶችን ከሕዝብ ጎራ መንጥሮ ማውጣት ግዳጅ ነው። አድማና አመጽ ጊዜ ሳይሰጥ ይፋፋም። በአጉል ስልጣን ጥም ትግሉን ሊከፋፍሉና ወዳደር ሊሆኑ የተነሱትንም እናሳፍርፋቸው። የሕዝብን አንድነት በሁሉ መስክ ኢትዮጵያዊነትን እንጠብቅ፣ እናስጠብቅ። በቁርጠኝነት በዘረኞች ላይ እንነሳ። ባንዳነትና ክህደት የሚሰፍንብን እነዚህ አይነቶቹ ቅጣት ሳይሰጣቸው ሲርመሰመሱ ቀጥለው ስናያቸው ነው። ሶስት መንግስት ያገለገሉ ባንዳዎች ዛሬም አለና ይላሉ። በነበረውና ባለውም ስርዓት ባንዳነት ስላላስቀጣ ሆድ ሊሞሉ አገርን የሚሸጡ ሊታቀቡ አልቻሉም። ስልጡንና ብልህ ፖለቲካ አገርን መሸጥ ከሆነ ውሎ አድሯል። በመሆኑም ባንዳን መቅጣት ከርስ አደሩን ሁሉ ማሸማቀቅና በፍርድ ቤት ማቅረብ ሲያንስ ነው። ሆዳቸውን ነፍሳቸውን ግን ስለሚወዱ አድርባዎች ለቅጣት የሚደረጉ መሆናቸውን ካመኑበት ሰብሰብ ሊሉ የሚችሉበት ሁኔታ ሊፈጠር ይችላል። ከአባትና ገዳይ ጋር ማዕድ መቅረቡ ሊሆን የሚችል መሆን የለበትም። አገር አድን ትግሉ ውስጥ ህዝብን ያደሙና አገርን ላደጋ ያጋለጡ መሪ ይቅርና ተሳታፊ ሊሆኑ መጠበቅ የለበትም። ባለፈው ካዲዎች አወናብደውን ትግላችንን እንዳከሸፉ ታይተናል። በዚህ ጉዳይ አዲስ ትምህርት ፈላጊዎች አይደለንም። የደርግ ቀንደኛ ወንጀለኞች ንስሐ ባልገቡበት የህዝብ ትግል መሪ ታዳጊ ሆነው ሊቀርቡ መፍቀድ የለብንም። ብሔር ቆጠራው እዚህ ላይ ቦታ የለውም። ራስን ማደናገርና መጉዳት ነው። የቀድሞው ስርዓቶች ገልቶች ዛሬም ህዝብን ካልናቁ በስተቀር የህዝብ ተቆርቋሪና መሪ ሊሆኑ አይጠበቁም። ደንካሉም ዋሾ ውሾ መባል አለባቸው። የህዝብን ጎራ እናጽዳ። ህዝብና ዘረኞችን አንድ ማድረግ ከባድ ስህተት ነው። ለኢትዮጵያ አንድነት ትግላችን ይፋፋም። ዘረኝነት ይውደም። ድል ለኢትዮጵያ ህዝብ።
ገዳ መቼ የታሪክ መቋጠሪያውን ውሎ እያደር ይበልጥ ይጠብቅ ይበልጥ ይከር እንጂ እንደ ገልቱ ልቃቂት ይጎለጎል አይኑ ይጠፋ ይመስል ለምን እንላለቀ መላው ታጣ ደቀቀ። ለምንስ ሀገርን ያህል ታላቅ የገዘፈ እውነታችን ክፍላተ ዘመን ደርማሽ ሀቅ አይላችን ወደቀ እንል ሰነሰለ ጉልበት ከዳው ምንምን እስቴትሜ ተዘግዝቆ ወግብረ ገበር ቃን ቀርቶ ያልታሰበው ድንገት ቢሆን የነበረው ገደል ገብቶ የቡይ ማህሌት የሰረት ዜማ ያስተታዋጅ እንቶ እንቶ ከዳር ዳር ምን ቢሰማ በትውልድ ትግል የሚደድር ባጥንት ደም ሳት የሚነጥር ሀገርን ያህል ንዑድ ነጻነትን ያክል በኩርጸጋ እንደ ጉልት ይችላሮ ባንድ ቀን ኪሳራ አይዘጋ። በኪራይ ምላስ ተሳዳቢ ለከተለሽ አንደበቱን ባበከተ የተዋራጂ ሐራራውን በተወጣ ሸቃይ ጮሌ የስድብ ዶፉን ባወረደ የዋህ ልብ ከመጥበስ ወዲያ በስጋትም ከዋልታዋ ምድር አትዘም ሰማዩም ዘቅ ጭንክተይ ክፉ ቅዠት እውን ቢሆን ጎደሎ ቀን ሥራው ደርሶ አንገት ቢሰብር ዛሬን ቁልቁል አሳንሶ ነገን ቆርጦ በእልፍ ገዝፎ ተነጎዲያን ድል ከሚያደርግ ሁሉን አልፎ በጀግና ዘንድ በጀግኖች ልብ እንዳሻኝነት የረጅም ጊዜ ትልም ባንዴ አይጨበጥ ስብስብ ነው ወዲያው አይደረስ ግብ እንዳምሳ እግር ጉዞ እንዳስበረገገው ስንጥር ወቅቶ በአፍታሽን ፈትኩም ሽሽ ማለት የሌለበት ነው ከቶ። መቻም መጸን ከደጃዝረን ዳገት ቆርጠን ጆሮን ዘልቀን እሾህ ክሮችት መቼ ወቅቶን መቼ ደምተን መቼ ደክሞን በረሃብ ጥማት በታረዘ መንፈስ ሥጋ ከአያት አባቶቻችን ሲነጻጸር በአካል እንግልት ዋጋ ምኑ ከፈልና ነው ኢትዮጵያን ለሚያክል እጹብ ጸጋ ተጋድሎን የምንፈራ መስዋዕቱን የምንሰጋ። ዛሬ ድንገት በቀን ክፉ ትውልድ ያዘመረው ባይጠርቅለት የተከለው ችግኝ አርጎ የገሞራ ፍሬ ባዝን ባይሰምርለት ቀይ ደጁ ተባይ ፈልቶ ሲመሰመስ ከአምባገነን ሹም ዳረገውት ከቀበታው ለመቋደስ ሊቅ ነው ያሉት ሲያጎነብስ ክብሩን አጥቶ ጫማ ሲልስ በከርሱ ጦስ የመለኮን ፖለቲካ ቅምጥ ገብሶ ግብሩ ሲረስ ሲያቅራራ ቢውል ህዝብ አባልቶ ባህል ገድሎ ታሪክ ሊያፈርስ ያንዘርጥ እንደው እንጂ መቼም መቼ የኩይ ልቡ ምኞት አይደርስ። እንደዋዛ የሚደረመስ አውው ያለ ጅብ አጓራ ኢትዮጵያዊነት ከውርንጫ ቆዳ ተገድግዶ አልተሰራ። ኢትዮጵያዊነት እኮ ኢትዮጵያዊነት ያለ መንበርከክ ነው የጽንዓት ዲብ ድንቅ ዓላማ ለነጻነት ልዕልና በክፉ ቀን መራር ፍልሚያ ደም ካጠለቀው የሳንጃ ጫፍ ተውለብላሪ ደማቅ አርማ። ኢትዮጵያዊነት እኮ ኢትዮጵያዊነት ድቅድቅ ክረምት በዳመና ፍንጥቅ እንዲል ጮራ ግላጭ አለጥለጥሎ በኩል ፈሳሽ ጥል እንዲገል ፍልቅልቅ ምንጭ ሁሉን ችሎ መራመድ ነው ድከዝና ሳይፈታ መታመን ነው የአገር እውነት የሀቅ አምላክ እስኪረታ። ቁጣ ጭኖ ከሚበርቅ ከልሰማይ ስር ብርቱ ሞገድ ከሚያላጋው ጠልቅ ባህር ርቀት ገድሎ ጭፍላ ቆርጦ ካማን ወደብ መልህቁን እንደሚጥል ዘማች መርከብ ተስፋ ትግል ትግል ተስፋ ያደምቁት ያስቆለጁት በህብርድ ያይበገሬዎች መታወቂያ የኩሮች ብሩህ ቀንዲል ኢትዮጵያዊነት ንጻነት ነው ያሸናፊ ህዝብ መለያ የምቢባይነት ሽልማት ነው እናም ገና ሳንወረውር ከጆቻችን አንዳይ ዘገር ከጋጥ ወጥቶ ፍረሳችን ጉድባ ሳይገል ልባችንን ያጣመነው ፍርሃት ይሙት ሽንፈታችን እርም ይውጣለት ሳንታጠቅ አንፈታ ሳንሟገት አንረታ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ አርባምስት ቁጥር አንድ በሽግግር ሂደት እንታደግ። ኢትዮጵያዊነት የረጅም ዘመን ባለ ታሪክነት የጀግንነት የልብ ሙሉነት አብሮ የመኖር የነጻነት ወዘተ መገለጫ ሲሆን ከሁሉም በላይ ደግሞ ኢትዮጵያዊነት ለሀገር ታዳጊነት ለወገን ተቆርቋሪነት ለፍትህ መቆም ለነጻነት መስዋዕት መሆን ባህላዊና ቁሳዊ ቅርስን ማቆየት ማለት ጭምር ነው። ይህ ማንነትም ነው በዓለም ታሪክ ኢትዮጵያዊነት የነጻነት ቀንዲልና የአይበገሪነት መገለጫ ሆኖ እንዲታይ ያደረገው። ኢትዮጵያውያን የሚታወቁት ሉዓላዊነታቸውን ለመድፈር ነጻነታቸውንና ክብራቸውን ለመግፈፍ በቃጡ የውጭ ወራሪዎች ላይ ብቻ ሳይሆን በአገራቸው ያገዛዝ ስርዓቶች ላይም ጭቆናና በደልን ግፍና ኢፍትሃዊነትን ጸንተው በመታገላቸው ጭምር ነው። ከላይ የገለጽነው የኢትዮጵያዊ ወኔና የትግል ስሜት ከጀግኖች እናቶችና አባቶች በመተላለፉ ያገርና የወገንን ፍቅር የተረዱ ለውጥ ፈላጊ የሆኑ የዘመኑ ወጣት አርበኞች የሚወዷትን እናት አገራቸውን ኢትዮጵያን ከውጭ ወራሪዎች ለመታደግ በዱር በገደሉ በመዋደቅ አጥንታቸውን ከስክሰው ደማቸውንም አፍስሰው አርበኝነታቸውን አስመስክረው ሉዓላዊት የሆነች አገር ለትውልድ አሻግረዋል። የፋሽስት ጣሊያን ወረራ ካከተመ ከ1933 ዓመተ ምህረት በኋላ የነበረው በተለይም ዘመናዊ ትምህርትን ለመቅሰም እድል ያገኘው አገር ወዳድ ወጣት ትውልድ ለፍትህ ከነበረው የጠለቀ ግንዛቤና ፍላጎት የተነሳ ያገሩና የወገኑ ችግርና ብሶት እጅግ ያሳስበውና ባፍላ ወጣትነት ዘመኑ ዘላቂ መፍትሄ ለመሻት የተለያየ ትግልን በመጠቀም እንቅስቃሴ ሲያደርግ የነበረ ፍትህና ፋቂ ትውልድ ነበር። የ1950ዎቹ የነ ገርማሜና ጀነራል መንግስቱ ንዋይ የመፈቀለ መንግስት ሙከራ ኤርትራ ነጻውጪ ግንባር መቋቋም የሚጫነቱ ለማንቀስቀሴ በጎጃም የነበረው የገበሬዎች አመጽ የወቅቱን የህዝብ ብሶት በተለያየ መልክ የሚያሳዩ ነበሩ። ባርሳደሩ ላይ የተጫነው የመሬት ግብር አለመጠን መጨመር ግብሩን መክፈል የተሳኑ አርሶ አደር መሬቱን መነጠቁና በ1955 ዓመተ ምህረት በተካሄደ የመሬት መለካት አዲስ ህግ መውጣቱ እየተብላላና እየተቀጣጠለ ለሚሄደው ብሶት ተጨማሪ ምክንያቶች ነበሩ። የጎጃም የባሌና የሲዳሙ አርሶ አደሮች አመጽን ለመግታት በወቅቱ የተወሰደው ወታደራዊ የኃይል እርምጃ የህዝቡ ትግል ይበልጥ እንዲቀጣጠል ምክንያት መሆኑ አልቀረም። የሥርዓቱ አገልጋይና ጠባቂ ሆኖ የተደራጀው ወታደርም ህይወቱ ከጊዜ ወደ ጊዜ እየከፋና እየመረረ ሄደ። በወቅቱ በመላ አገሪቱ ውስጥ ይታየ የነበረው ግፍና በደል ከልክ በላይ መግዘፍ በላብ አደሮችና በተማሪዎች ተቃውሞ ከፍተኛ የውጥረት ዘመን ሆነው መደምደማቸው አገሪቱ የአዲስ ሥርዓት የለውጥ ጽንስ መቋጠሯን ያበሰረበት ሁኔታ እንደነበር መገንዘብ ይቻላል። የሥርዓቱ አገልጋይና ጠባቂ ሆኖ የተደራጀው ወታደርም ህይወቱ ከጊዜ ወደ ጊዜ እየከፋና እየመረረ ሄደ። በወቅቱ በመላ አገሪቱ ውስጥ ይታየ የነበረው ግፍና በደል ከልክ በላይ መግዘፍ በላብ አደሮችና በተማሪዎች ተቃውሞ ከፍተኛ የውጥረት ዘመን ሆነው መደምደማቸው አገሪቱ የአዲስ ሥርዓት የለውጥ ጽንስ መቋጠሯን ያበሰረበት ሁኔታ እንደነበር መገንዘብ ይቻላል። በወቅቱ ተደራጅተው ይካሄዱ ከነበሩት የትጥቅ ትግልና የአርሶ አደሮች አመጽ እንቅስቃሴዎች ሌላ ከ1950ዎቹ አጋማሽ ጀምሮ በከተማም የሲቪል እንቅስቃሴዎች ተጠናክረው ነበር። በእነዚህ እንቅስቃሴዎች ውስጥ ተሳታፊዎች የነበሩት ያነሷቸው ጥያቄዎች በአብዛኛው ያጠነጥኑ የነበሩት በመብትና በኑሮ ውድነት ላይ ያተኮሩ ነበሩ። የአየር መንገድ አድማ በ1959ና በ1960 ዓ.ም የተደረገው የአውቶቡስ ሹፌሮችና የማተሚያ ቤት ሰራተኞች አድማ እንዲሁም በ1965 ዓ.ም የተካሄደውን የባንክ ሰራተኞችን አድማ ለአብነት መጥቀስ ይቻላል። ከታሳሱ መፈንቅለ መንግስት እንቅስቃሴ በኋላ የተከተለው የ1960ዎቹ ወጣት ትውልድ ለኢትዮጵያ አንድነትና ሉዓላዊነት ተጠብቆ መቆየት ቀናይ ፍትህና ፋቂ አምባገነን ገዢዎችን ተቃዋሚና ተሟጋች እንዲሁም ለውጥ ፈላጊ ለመሆኑ የትግል ታሪኩና ተግባሩ ምስክር ናቸው። የዚያ ትውልድ የተማረ ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል ባንክሮ መጠየቅ እየጀመረ ያገሩን የቅርብና የሩቅ ሁኔታዎች ለመረዳት የአካባቢውንና የአፍሪካን ሰፋ አድርጎም ያለም አቀፉን ተጨባጭ ሁኔታ ለማየት የሞከረ መሰረታዊ የሰው ልጅ መብቶችንና ፍላጎቶችን በውል የተረዳ ትውልድ ነበር። ያ ትውልድ እድሜውና እውቀቱ በፈቀደለት ደረጃ ከመመራመር አልፎ እውቀትና አቅሙ የፈቀደለትን ሁሉ ለማገናዘብ ተገቢውንም ትምህርት ለመቅሰምና በአግባቡም ለመፍታት ይቻላል የሚል ተስማሚ ንድፈ ሐሳባዊ መመሪያ ለማግኘትና የሚወዳት አገሩን ወደ ተሻለ ደረጃ ለማድረስ ቅን በሆነ አእምሮ የሚችለውን ሁሉ ለማድረግ ከልቡ ጥሯል። ለአገሩና ለሚወደው ሕዝብ ሲልም መከፈል የሚገባውን የሕይወት መስዋዕትነትም ከፍሏል። የአገር ወዳድ ትውልድ አገሪቱን ለውጭ ባለሀብቶችና ጎጂ ተልእኮ ለነበራቸው ባዕዳን ሚስዮናውያን ሚሽነሪዎች በሯን በርግዶ ሕዝቧን ለብዝበዛ ደህንነቷን ለአደጋ ያጋለጠ ኋላ ቀር ሥርዓትንና እንዲሁም በዓለም አቀፍ ደረጃም ተስፋፍቶ የሰው ልጅ እኩልነትንና መሠረታዊ የሰብአዊ መብትን በመጻረር ብዝበዛ ያካሄድ የነበረውን የቅኝ አገዛዝ አጥብቆ ሲቃወምና ሲታገልም የነበረ ብርቅዬ ትውልድ ነበር። በወቅቱ በመላ አገሪቷ የተዛባ ፍትህ፣ ዝቅተኛ የትምህርትና የጤና አገልግሎት፣ የተስፋፋ ሥራ አጥነት መስፈናቸውን ተገንዝቦ የዜጎችን መብትና ጥቅም ለማስከበርና በእኩልነት ላይ የተመሰረተ አገራዊ አንድነትን ለማጠንከር ማህበራዊ ፍትህን ለማስገኘት ፈጣን ኢኮኖሚያዊና የቴክኖሎጂ እድገት ለማምጣት ትልቅ አገራዊ ራዕይ አንግቦ ብሩህ ተስፋን ሰንቆ ተሰባስቧል፣ ተደራጅቷል፣ ለትግልም ተሰልፏል። ይህ ለውጥ ፈላጊ የህብረተሰብ ክፍል ነው እነዚህን ከላይ የጠቀስናቸውንና ሌሎችንም ክቡር ዓላማዎች ከግባቸው ለማድረስ በፖለቲካ ድርጅት መልክ ተደራጅቶ ህዝባዊ የለውጥ እንቅስቃሴን በህዝቡ ውስጥ ለማድረግ በቅድሚያ የኢትዮጵያ ህዝቦች አንድነት ድርጅት ኢህአድ፣ በኋላም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የሚል ስያሜ ያገኘውን በአገሪቱ ታሪክ የመጀመሪያውን ዘመናዊ የፖለቲካ ፓርቲ በሚያዝያ ወር 1964 ዓ.ም የመሰረተው። ኢህአፓ የተመሰረተው በወቅቱ አገሪቱ የነበረችበት ነባራዊ ሁኔታ መሰረታዊ ለውጥን ግድ በማለቱና ይህን ትግል ሲመራ የሚችል ዘመናዊ የፖለቲካ ፓርቲ መመስረት አስፈላጊ ግዴታ በመሆኑ ነበር። የፓርቲው መስራቾች ፓርቲውን የመሰረቱት ፓርቲ ያስፈልገናል በሚል ግልብ ስሜት ተነሳስተው ሳይሆን በኢትዮጵያ ለውጥን ጠያቂ የሆነ አብዮታዊ ሁኔታ መኖሩንና ይህንንም የሚመራ ተራማጅ የፖለቲካ ፓርቲ አስፈላጊ መሆኑን አስቀድመው በመረዳታቸውና በማየታቸውም ነበር። በየካቲት 1966 ህዝባዊ አብዮት ይከሰታል የሚል ትንቢት ባይኖርም የፓርቲው መስራቾች እየጨመረ የነበረውን የህዝብ ብሶትና በአጠቃላይ የኢትዮጵያን ተጨባጭ ሁኔታ በተገቢው መንገድ ተገንዝበው መጪው ሁኔታ ምን ጠያቂ ሊሆን እንደሚችል አስቀድመው ማየት የቻሉ ነበሩ። በሌላ በኩል ደግሞ ለኢትዮጵያ አብዮታዊ ሁኔታም ሆነ የተባለውን ፓርቲ ለመመስረት የሚያበቃ ሁኔታ የለም ያሉና በኋላ ደርግን የተቀላቀሉት ክፍሎችም ሁኔታዎችን በተገቢው መመርመር የተሳናቸው ከዛን ጊዜ ጀምሮ ነበር ማለት ይቻላል። ፓርቲው ተመስርቶ እንቅስቃሴ የጀመረበት ወቅት ስዩመ መለኮትነት መለያ ያደረገውና ከአርባ ዓመት በላይ የቆየው የዘውድ አገዛዝ ገበሬውን በጭሰኝነት ከፍተኛ ግብር በመጫንና በጉቦ በዘቀጠ የፍርድ ሥርዓት ተብትቦ የያዘበት ሰራተኛው በውጭ ኩባንያዎች ለአስከፊ ብዝበዛና ዘረኝነት የተጋለጠበት የአገሪቱም ሉዓላዊነት በጥያቄ ውስጥ የገባበትና ሴክተር ሪቪው የተባለው ትውልድ ገዳይ የትምህርት ፖሊሲ በሥራ ላይ እንዲውል የታቀደበት ሕዝብ በኑሮ ውድነት የሚሰቃይበት በርካታ ዜጎች በረሃብ የሚረግፉበት ብሔረተኛ እንቅስቃሴዎች ብቅ ብቅ ያሉበት ወዘተ ሁኔታ ሲሆን፣ በሌላ በኩል ደግሞ የዘውዱን አገዛዝ በመቃወም አርሶ አደሩና ሠራተኛው በተለይም የተማረው ክፍል አልገዛም ብሎ የተነሳበትና መሬት ላራሹ የድሃው ልጅ ይማር ለሠራተኛው የደሞዝ ጭማሪ ህዝባዊ መንግስት ይቋቋም ብሎ ድምጹን ያሰማበትና የአዲስ ሥርዓትና አስተዳደር ፍላጎት ያሮጌውን ሽረት የጠየቀበትና አገራችን የካቲትን ያረገዘችበት ወቅት ነበር። በ1966 ዓመተ ምህረት የካቲት ወር በኢትዮጵያ ውስጥ የተጀመረው ሁሉም የህብረተሰብ ክፍል የተሳተፈበት የሥርዓት ለውጥ እንቅስቃሴ በመላው የአገሪቱ ክፍል ሲፈነዳ ኢህአፓ እንደ ፖለቲካ ድርጅት ከተመሰረተ ገና 2 ዓመቱ ነበር። በወቅቱ በመላው የአገሪቱ ክፍል እንደ ሰደድ እሳት የተቀጣጠለው የለውጥ እንቅስቃሴ ኢህአፓን ከሞላ ጎደል በመላ አገሪቱ ከተሞች ቶሎ እንዲደራጅና እንዲጠናከር ረድቶታል። የኢህአፓ ልሳን የሆነችው ዴሞክራሲያም በወቅቱ የኢህአፓ ልሳን መሆኗ ሳይገለጽ እስከ ነሐሴ 1967 ዓመተ ምህረት ማለትም እስከ ፓርቲው እወጃ ነሐሴ 26 ድረስ ባለማቋረጥ በተከታታይ እንድትወጣ ተደርጓል። ዴሞክራሲያ አንቂ ብቻ ሳትሆን አደራጅም ለመሆን አገልግላለች። ዛሬም ይህንኑ ሚናዋን ሳታቋርጥ ቀጥላለች። ዴሞ በአገሪቱ ውስጥ የሚታዩትን አብይ ፖለቲካዊ፣ ኢኮኖሚያዊ፣ ማኅበራዊ ወዘተ ጥያቄዎችን እያነሳች የት ደርሰናል፣ ምንስ ይጠበቅብናል በሚሉና የአገራችንን መጻኢ ሁኔታዎች በመዳሰስ የኢትዮጵያ ሕዝብ ከአምባገነኖች ጭቆና ለመላቀቅ የሚያደርገውን ትግል አቅጣጫ በመጠቆም የበኩሏን ታሪካዊ ኃላፊነት ለመወጣት የምትሞክር የድርጅቱ ልሳን ነች። ራሱን ደርግ በሚል የሰየመውን ወታደራዊ አምባገነን አገዛዝ ጸደ ዴሞክራሲያዊ ገጽታዎች በማሳየት አምባገነናዊና ፋሽስታዊ ባህሪያት እንዳሉት በመግለጽ ሕዝቡ ያነሳቸውን የመሬት ላራሹ የዴሞክራሲና የሕዝባዊ መንግሥት ጥያቄዎችን በማብራራትና የትግል አቅጣጫን ሳታቋርጥ በመጠቆም ከፍተኛ ሚናን ተጫውታለች። ይህንኑ ታሪካዊ ሚና ዛሬም በቀጣይነት እየወጣች ትገኛለች። የኢህአፓ መለያ ከሆኑ ጎላ ብለው የሚታወቁ እሴቶቹ መካከል በሕዝብ ተወዳጅነቱ፣ ድርጅታዊ ነጻነቱ፣ መጪ ሁኔታዎችን አስቀድሞ በማየቱ በሕዝብና በአገሩ ሉዓላዊነት የማይደራደር ወይም አይበገሪነቱን ወዘተ ማንሳት ይቻላል። በኢትዮጵያ አብዮት ሊከሰት እንደሚችል ቀደም ብሎ ማየቱ የካቲት አብዮት በጊዜያዊ ሕዝባዊ መንግሥት ካልተተካ የተደራጀው ኃይል የወታደሩ ክፍል የሕዝቡን ሥልጣን ሊነጥቅ እንደሚችል በአጽንኦት ማሳሰቡ ራሱን ጊዜያዊ ወታደራዊ አስተዳደር ደርግ በሚል ሥልጣን የያዘው ወታደራዊ አገዛዝ ያራመደው የኢትዮጵያ ተቀደም ያለምንም ደም የሚለው መፈክር ህዝቡን ማዘናጊያ ከመሆን እንደማያልፍ ስልጣኑን በፈቃዱ እንደማይለቀና እንዲያውም አገሪቱ በፍጹማዊ የፈላጭ ቆራጭ ፋሽስታዊ አገዛዝ መዳፍ ስር ልትወድቅ እንደምትችል አስቀድሞ ማስጠንቀቁ ወታደራዊ አገዛዝ ባለቀለትም ጊዜ ህወሓት በሚል ስም የሚንቀሳቀሰው የወያኔ ቡድን ስልቱን ቀይሮ ኢትዮጵያዊ ነኝ በሚል ወደ ስልጣን ከመጣ አገሪቱን በዘር ከፋፍሎ ልትወጣ ወደማትችል ቀውስ ሊከታት የሚችል ጸረ ኢትዮጵያ ጠባብ ብሔረተኛ ቡድን መሆኑን አሳውቆ አገር ወዳድ ኃይሎች ሁሉ ይህን ለመከላከል በአንድነት መቆም እንዳለባቸው ማስጠንቀቁ የሚጠቀሱ ናቸው። ለኢትዮጵያ ህላዌ ለሀቀኛ ዲሞክራሲያዊ ስርዓት ያለውን በጎ ፍላጎትና ለዚህና ለሀገርም ሲባል ሊከፈል የሚገባ መስዋዕትነት ካለ በጊዜውና በቦታው በተግባር ለመክፈል ያለውን ዝግጁነትም ገላጭም ሆኖ እናገኛለን። እነሆ በአሁኑም ጊዜ ኢትዮጵያዊነትን እንደ ታክቲክ አስተጋብቶ ህዝብን በማዘናጋት የወያኔን ዘረኛ ስርዓት ለማዳን ወደ ስልጣን የመጣው አዲሱ ሹም አጼ ምኒልክ ቤተ መንግስት ከመሰየሙ አስቀድሞ ግለሰቡ የነበረውን ወያኔያዊ ስርዓት እድሜ ለማራዘም በባዳን እንደታጨልን ማጋለጹና ህዝብ ሳይዘናጋ ትግሉን ቀጥሎ የሽግግር መንግስት እንዲቋቋም አበክሮ መምከሩ የፓርቲውን አስቀድሞ የማየት ባህሪ አመላካች መሆኑን መጥቀሱ አስፈላጊ ይመስለናል። እንደዚህ አይነተኛ የድርጅቱ ባህሪያት በኢሃፓ ዙሪያ ለተሰባሰቡና በአጠቃላይ ለወገንና ለሀገር ኩራት ቢሆኑም በዚያው ልክ ደግሞ የሀገር ውስጥ እባላባይ ክፍሎችና በተለይ አድርባይ ምሁራን አምባገነን አገዛዞች ባንድ በኩል እነዚህ ጸረ ህዝብ ክፍሎች በመጠቀም ጥቅማቸውን የሚያጋብሱ በአዳን ኃይላት በሌላ በኩል አስኪ ነው የሚሉትን ድርጅት ላለፉት 47 ዓመታት ለማፍረስ ያልሸረቡት ሴራ ያለጠመዱት ወጥመድ አልነበረም። ኢትዮጵያን ለማፍረስና የህዝቡን አንድነት ለማዳከም በተለይም አዲሱ ወጣት ትውልድ የኢህአፓን እውነተኛ ታሪክ እንዳይረዳ ለማድረግ በበሬ ወለደና በጥቁር ወተት ትንግርት ጨምሮ ኢህአፓ በኢትዮጵያ ህዝብ ዘንድ ያለውን ተቀባይነት ለማሳጣት ያላሰማሩት ጥላቻ ሰባኪ የሐሰት ክስ ደርዳሪ የብዕር ተቀጣሪ ያንጃ ጫፋሪ ሞር ነኝ ባይ መሰሪ የለም ማለት ይቻላል። እነዚህ ያገርና የህዝብ ጠላቶች ያልተረዱት ነገር ቢኖር ኢህአፓ ማለት እስራትና ሞት ስደትና ግርፋት ጊዜና ፈተና የማይነቀንቀው የዓላማ ጽናትን ስጋ ወደሙ ያደረገ የህዝብ ወገን መሆኑን ነው። የአባን አገር ወዳድነትና ህዝብ አክባሪነት ለሚጠይቁና ለሚያጥላሉ ክፍሎች ያለን መልስ ዛሬም እንደ ትናንትናው የማያሻማ ግልጽ የሆነ ነው። የአገር ሉዓላዊነት ሲደፈር ፈተስ ይዛባ አምባገነኖች በህዝብ ጫንቃ ላይ ሲፈራረቁ የት ነበራችሁ? ሚናችሁስ ከነማን ጋር ነበር ነው መልሳችን። ኢህአፓ ቆራጥና ጀግና ታጋዮችን በማሰባሰብ ለህዝብም ሆነ ለሀገር ክብርና ጥቅም የቆመና የታገለ ድርጅት በመሆኑ የህዝብ ወገኖች የሆኑ ይሳሱለታል፣ ይንከባከቡታል። በአንጻሩም ጸረ ህዝብና ጸረ ኢትዮጵያ የሆኑ ክፍሎች ሁሉ ሊያዳክሙትና ሊያጠፉት ተከታታይ ጥረቶችን ሲያደርጉ ቆይተዋል። እነዚህ የውስጥና የውጭ የህዝብ ጠላቶች ኢህአፓን ጨርሶ ለማጥፋት ባይቻላቸውም ለማዳከም እስከዛሬ ባላባራው ዘመቻቸው ያልፈነቀሉት ድንጋይ ያልቆፈሩት ጉድጓድ አለ ለማለት አይቻልም። በኢህአፓ ላይ እስከዛሬ የዘመቱትን ክፍሎች ማንነት በጥልቀት ስንመረምር ሁሉም ለአቋማቸው በቂ ምክንያቶች እንዳሏቸው እንገነዘባለን። ባዳን ኃይሎች በተለይም ምዕራባውያንና አረቦቹ ኢህአፓ የኢትዮጵያ ነጻነትና ሉዓላዊነት ይከበር በማለቱና በጥቅም የማይገዛ በመሆኑ የኢትዮጵያን ድንበር የደፈሩትን ሱዳን፣ ሶማሊያ ወዘተ በጽናት በመቃወሙ በጠላትነት ፈርጀው በየፊናቸው አጥቅጠውታል። ኢህአፓ የኢትዮጵያ አገራዊ ሉዓላዊነት ይከበር በማለቱ በእኩልነት ላይ ለተመሰረተ የአገር አንድነት አቋም በመያዙና ጠባብ ብሔረተኞች አገር ለመገነጣጠል በህዝብ መካከል ጥላቻን ለመፍጠር የኢትዮጵያን ታሪክ በርዘው ህልውናዋን ለመሰረት ሲሞክሩ አይሆንም በማለቱ ከወያኔ እስከ ሻቢያ ከኦነግ እስከ ምዕራብ ሶማሌ ነጻ አውጪ ግንባር በጠላትነት መድበው አብረው ወግተውታል፣ ታግለውታል፣ ሊያጠፉትም ጥረዋል።
የተለያዩ ዓላማ ያላቸው የድርጅቱ ጠላቶች ጃፓን ከውስጥ ለመከፋፈልና ለማዳከም ከውስጡ የበቀሉ እንክርዳዶችን እንደ መሳሪያ በመጠቀም ድርጅቱን ለማፍረስ ጥረት አድርገዋል። ዓላማችንን ቀይረን ቃል ኪዳናችንን አፍርሰን ለምባገነኖች ለጉልበተኞች እንደደርብ ማለት በድርጅቱ ውስጥ አቋም ይዘው የተንቀሳቀሱትን ከሃዲያን ጃዎች አሻፈረኝ ስላላቸው ለጠላት ወዶ ገባ ሆነው ድርጅቱን አውግዘውታል። ከጠላትም ወግነው ዘምተውበታል። ይሄባ ትናንትም ሆነ ዛሬ የኢትዮጵያን ክብርና ሉዓላዊነት የህዝብን መብትና ጥቅም የሚደፍሩ የቅርብም ሆነ የሩቅ ጠላቶችን አምሮ ታግሏል። ትናንትና በህዝብ ላይ ተፈናጠው ሲፈዋልሉ የነበሩትን የስልጣን ጠመኞች ደሙን አፍስሶ እንደታገላቸው ሁሉ የዛሬዎቹንም ቅጥረኞችና አድርባዎች አምሮ ይታገላል። የኢህአፓን ህልውና ግድ የሚያደርገው የሀገርና የህዝብ ብሶት ነው። የኢህአፓ ዓላማና መሰረቱ የህዝብ መብትና ጥቅም ብቻ ነው። ኢትዮጵያ ከነህዝቧ ሳትከበርና ሳትታፈር የኢህአፓ ትግሉን መቼም ቢሆን መች አያቋርጥም። የኢህአፓን ስም ቀምቶ ለዘረኞች ለወያኔ በባለሟልነት በማደር ኢህአፓን ለማርከስ የሚደረጉ ጥረቶች ከንቱ ሆነው ይቀራሉ። ኢህአፓ ላይ ጠፋ አምባገነን ዘረኞች ወያኔዎችን በከንቱ አትልፉ ስንል አድርባይ ከፋፋዮችንም አትልከስከሱ ያቀኛ ታጋዮችን ገር በአጠቃላይ አገርን በከንቱ አታርክሱ የምንለው ለዚህ ነው። የኢትዮጵያን አዲስ ዓመት መባቻ ወርሃ መስከረምን ስናከብር ሁሌም የምንዘክረው ያባ ለኢትዮጵያ ህዝብ ሰንቆ የተነሳውን ብሩህ ተስፋና ለኢትዮጵያ ህዝብ በስራት የሆነውን የድርጅቱን ራዕይ በአደባባይ ያበሰረበት በመሆኑ ጭምር ነው። ያባ ሲመሰረት ቋንቋ ሃይማኖትና ጾታን ሳይለዩ በኢትዮጵያዊነት የተሰባሰቡት የያባ አባላትና ደጋፊዎች ጭቆና በዝበዛና የግፍ አገዛዝን ከሚወዷት አገራቸው አስወግደው ፍትህ ርትዕ የሰፈነባት ሁሉም ዜጋ በእኩልነት የሚኖርባት ኢትዮጵያን እውን ለማድረግ ነበር የዛሬ 45 ዓመት በወርሃ መስከረም መጥቢያ ነሐሴ 26 ቀን 1967 ዓ.ም ተመረተ ራሱን ለኢትዮጵያ ህዝብ ያስተዋወቀው ይፋ የወጣው። እነሆ ከተመሰረተ 47 ዓመት ይፋ ከወጣ ደግሞ 45 ዓመት የሞላው የእድሜ ባለጸጋና የትግል ተመክሮን ያካበተው ኢህአፓ ከተመሰረተበት ጊዜ አንስቶ የኢትዮጵያን ህዝብ ጥቅምና አገራዊ ህልውና የተፈታተኑ አገዛዞችን ላፍታም ሳያመነታ እየታገለ ዛሬም ለኢትዮጵያ ህዝብ የገባውን የትግል ቃል ኪዳኑን ሳያጥፍ መከፈል የሚገባውን መስዋዕትነት እየከፈለ በጽናት ትግሉን የቀጠለ ኢትዮጵያዊ ድርጅት ነው። አሮጌው ዓመት አልፎ አዲሱ ሲተካ ዛሬም የኢትዮጵያ ህዝብ በደሙ በዋጀው መስዋዕትነት የሚገባውን ክብርና ጸጋ ለመጎናጸፍ ብቻ ሳይሆን የነበረው ምኞትና ተስፋ ያደረገው የዘመናት ትግል ጩኸቱን በቀሙ በኢትዮጵያና ኢትዮጵያዊነት ስም በሚምሉና በሚነግዱ ዘረኛ ሸቃጮችና የባዕድ ቅጥረኞች ብሔራዊ ክብሩ ተደፍሮ የስልጣን ባለቤትነቱን ተነጥቆ ራሱን በራሱ ለማስተዳደር የነበረው የፍትህ ጥማቱ ተጨናግፎ ሀገሪቱ የዋይታና የተቆቃ የልክሶና የጽንፈኞች መበረቂያ በሆነችበት ሁኔታ ውስጥ መገኘታችን ነው። በወርሃ መስከረም በአዲሱ ዓመት ዛሬም እንደ አዲስ ላፍታ ቆም ብለን ራሳችንን መጠየቅ ያለብን ቁም ነገር እንዳለ እንረዳለን። ለመሆኑ ይዘረኛ ከፋፋይና ጸረ አንድነት ኃይል ወያኔ እንዴት ኢትዮጵያን ለማዳከምና ለማፍረስ አደጋ ሆኖ ሊከሰት ቻለ የሚለውን መሰረታዊ ጥያቄ ነው። ወያኔ ለስልጣን የበቃው በአንድ በኩል ፋሽስቱ መንግስቱ ባደረሰው እልቂትና ወታደራዊ ጡንቻውን በተገንጣዮች ላይ ሳይሆን እስከ እድሜ ማብቂያው ዴሞክራሲያዊ መንግስት በጠየቁ ክፍሎች ላይ በማሳረፉ ጦሩን በካድሬዎቹ ቁጥጥር ስር ማድረጉና አሉ የተባሉ ጀነራሎችን መግደሉ መሆኑን ይጠቅሷል። በዚህም የወታደሩ ሞራል በመዳከሙና ከአንድነት ኃይላት ጋር ህብረት መፍጠር እንደነበረበት ለመረዳት ቅንነቱን ማጣቱ ወዘተ የመሳሰሉትን ከብዙ በጥቂቱ ማንሳት ይቻላል። በሌላ በኩል ደግሞ አገር ወዳዱ ዜጋ ለደርግ በነበረው ጥላቻ ተዘናግቶ በውዥንብር ተጠምዶ ለወያኔ ሰለባ በመዳረጉ መሆኑ የሚካድ አይደለም። ዛሬም لوت يلم سنل يالفو انده الدقم مالتا اتشنو يتب داز تك امت بومبري تناغر بكنفري بلو يسيمو يراسو يهون هزباوي منقست المسرتم يسلطانو بالبيت الهنم مالتا اتشنو زاريم ستتاو تورونا بيروكراسيو وزت ملوبا ملوبا قزازو قطت ترسر ناتشو زاري ماغراتشن بشوش يميكوطرو يبولتيكانا يهلينا سرنوش ماغوريان نتوان دكتلنو زاري قلف قلف يهولو يمنجست قوامات كوياني قطتر وده اوديد اوديبا تزاوروال زاري بنسا فريسم سنفنوش ترنوشو تدراجتو حستناو جنبر كيم بقالنا تراجشان بهزب مكاكل ينزالو حقا ينازق غاريوشنا يهزبوغن غازيط انيوش يواكبالو زاريم تشفن يترنينت عرلو مرنون لقوال بنسا غبيا ايكونوميسم ياغريسون واننا واننا بهراوي يلمات درجتوشن مولو بمولوين بكافي اللمشت عديسوشوم يجيتوشون يعلم يغنزب درجت يعلم بانكن تقمنا في اللاغوت لما استبك يميوس جوي تساساتي يا ايكونومي وساني ييتيوب يعلو علاوي النتنا غراوي تقم عدقالاي لتقل يمي چلنو ازباوي تقوامات بري اللوبتنا بهزب تمرتو ازباوي كتتر يمي الدرقبت من قسبال تمسردبت اقزازو هقر تفرو اسكرات صغرو بغوت بتتبت تببتنا بمسنا بتزفقبت ريتا ኢትዮጵያ አንጥራ ሀብት የሆኑት እንደ አየር መንገድ የኢትዮጵያ ቴሌኮሙኒኬሽን እና የኢትዮጵያ ምድር ባቡር ወዘተ የመሳሰሉት ለሽያጭ ማቅረብ አገርን ከማፍረስና በርካታ ዜጎችን ከስራ ገበታቸው አላቆ በስራ አጥነት ከመዳረግ ባለፈ ለኢትዮጵያ ህዝብ ሞት ለባዳኑ ደግሞ ሰርግና ምላሽ ነው። የነሱ ያምባገነኖች ጥቅምና ፍላጎት ህዝብ ከመለው ከመፈልገው ጋር ጨርሶ አልገጥም ይያለ በጋሪ እየተቃረነ አገር እየፈረሰች ባለችበት ሁኔታ ከፊል ለፊታችን የተጋረጠውን ድቅድቅ ጸለማ ብርሃን ነው ለማለት የተለመደውን የአፓርታይድ አገዛዝ ስልጣናቸውን ለማስቀጠል ደፋ ቀና ሲሉ ይታያል። ለዚህ ወቁ ይድርግታቸው የምዕራቡም ሆነ ያረቦች ድጋፍ አልተለያቸውም። የዛሬዎቹ ገዢዎች ሽሞች የህዝብን መፈክር ቀምተው አፈጦና ግጦ የከተለውን የዲሞክራሲያዊ አገዛዛቸውን የቃል ከባ ቅዱስ ይቀቡ በኢትዮጵያና በኢትዮጵያዊነት ስም እየማሉና እየተገዘቱ እያወናበዱ እንዳሉ ለማየት አያዳግተም። እቅጩንም ለማወቅ ሩክሳን ይል የትላንቱን የራሳችንን ያምባገነኖቹ ታሪክ በበቂ የሚያስተምረን ስለሆነ ከሚነገረውና እየተፈጸመ ካለው በስተጀርባ መጋረጃውን ገልጠን የሹሙን ተግባርና ትክክለኛ አላማውን መመርመርና ማወቅ ይተበቃል ብሎ ይሐፋ በጽኑ ያምናል። ከውጭና ከውስጥ የተሰባሰቡት ጽንፈኞች ዓለም የመሰከረውን ታሪክ የመዘገበውን ሀቅ ደልዘውና አርክሰው ኢትዮጵያና ኢትዮጵያዊነት የፈጠራ ወሬ ነው በሚል ሊፈቁና የራሳቸውን የፈጠራ ታሪክ እንደ አኖሌው ሊያቆሙ አዲስ መልካ ምድር በመሳል ከአረቦቹና ከምዕራባውያኑ በተቸራቸው ዲናርና ዶላር ኢትዮጵያን እንደ ቅርጫ ስጋ ቆራርጠው ሊከፋፍሏት አሳስፈዋል። የብሔረሰቦች ጥያቄ መፍትሄው ልዩነትን ማራገብ ድንበር ማካለልና አገር መሸንሸን ሳይሆን እኩልነትን አረጋግጦ በዚሁ መሰረት አንድነትን ማዳበር ሆኖ ሳለ ወያኔና ወያኔ የቀፈቀፋቸው ጽንፈኞች መገንጠልን በማንገስ ክፍፍልን በማስቀደም አገርን ለማፍረስ እያደቡ ይገኛሉ። ኢትዮጵያን ለማካድ የጋራ ታሪክን ጉድጓድ ምሶ አፈር ማልበስ የገጠኞች ዋና ተልእኮ ነው። ትላንት ኢሳያስ አፈወርቅ ኤርትራ የምትባል ሀገር ጥንትም ነበረች የኢትዮጵያ ቀኝ ግዛት ሆነች ለኢትዮጵያ ባድነች ወዘተ ያሉ የቀባጠሩት አለምክንያት አልነበረም። ከጽንፈኞቹ መንደር እየሰማነውና እያየነው ያለነው የጸረ ምኒልክ ዘመቻም የራሱ የሆነ አላማ አለው። ይህም እርኩስ አላማ የጋራ ታሪክንና ኢትዮጵያን ለመካድና ለማፍረስ የሚደረግ ዘመቻ አካል ነው። በኢትዮጵያዊነታቸውም ነው ለኢትዮጵያ የተሰውተንና መከራ የተቀበሉትን የኦሮሞ ተወላጅ አርበኞች እንዳልነበሩ ተደርገው የሚቆጠሩት ወይም የሚወነጀሉት ለዚሁ አፋፋሪና አጸያፊ አገሬ ማፍረስ አላማ ነው። የኢትዮጵያ ህልውና ታሪክ የዘመቻ የጦርነት ታሪክ ሆኖ የቆየው ብዙ ቋንቋዎች የሚነገሩባት
የበለጸገ የጥንታዊ ባህልና ሃይማኖቶች ባለጸጋ የሆነች አገር አንድነት ለማዳከም የራሳቸውን ለመጫን በከጀሉ የውስጥና የውጭ ኃይላት ጋር መዋደቅ ግዴታ ሆኖ ስለኖረ ጭምር ነው። አጼ ምኒልክ መላው ኢትዮጵያን በማስተባበር ታላቁን የአድዋ ድል በማስመዝገባቸው በጸረ ኢምፔሪያሊስትና በጸረ ቀኝ ግዛት ትግል ለኢትዮጵያውያን ብቻ ሳይሆን ለሁሉም የነጻነት ተዋጊና በተለይም ለመላው ጥቁር ሕዝብ አንድ ታላቅ ገድል አስመዝግበዋል። ለዘመናዊነትም ታላላቅ መሰረቶችን ጥለዋል። ይህን የጀግንነት ታሪክ እኛ ኢትዮጵያውያን ካላወደስነው ካላዘከርነው ማን ሊያወድሰውና ሊዘክረው ይችላል? አጼ ምኒልክ በዘመናቸው ኢትዮጵያ ወደ 20ኛው ምዕት ዓመት የስልጣኔ ዘመን እንድትሸጋገር በፖለቲካው፣ በኢኮኖሚው፣ በማህበራዊውና በወታደራዊ ወዘተ ፈረንጆች ያደረጉትን የአገር ግንባታ ጥረት ሁሉ የዘመናችን ቀጥረኞችና ጽንፈኞች አርክሰውና ደምሰው አጼ ምኒልክን በወራሪነትና በቀኝ ገዥነት ሳይቀር መፈረጃቸው አገርን ለማፍረስ ታሪክን መሰረዝ በሚለው የባንዳ መርሃ ግብር ተከትለው ነው። ቅን ልቦናና አስተዋይ አእምሮ ያለው ዜጋ የኢትዮጵያን አመሰራረት ታሪክ ጉዳይ ከስሜትና ከጥላቻ ባሻገር ከዓለም ታሪክና የህብረተሰብ እድገት ሂደት እንዲሁም ከአገሮች አመሰራረት አንጻር ማየት አይሳነውም። አድጋዋል ሰልጥነዋል የሚባሉ የአውሮፓ አገሮችም ሆነ ሌሎች በዓለም ላይ ያሉ አገሮች ያለፉበትን ታሪክ መመርመርና መንገዱስ ምን ነበር ብሎ መጠየቅና የኛስ የተለየነውን ብሎ ማገናዘብ ተገቢና አስፈላጊም ነው። አዎ ጥፋት ተሰርቷል ቢባልስ ያሁኑ ትውልድ ለያኔው ጥፋት ተጠያቂና አዳ መክፈል አለበት? ስላለፈው በማላዘን ስልጣኔን ማግኘት እንደሚቻል አድርጎ በዛሬ መነጽር ያለፉ ድርጊቶችን እየቆፈሩ ታሪክን ማጨለም የምንመኘውን ሰላም ብልጽግናና አንድነት ለማግኘት የሚያስችለን መንገድ ሊሆን አይችልም። የሀገራችን ታሪክ መጻፍ ያለበት ቢሆንም ያልነበረን ድርጊት መደርደርና እውነተኛ ታሪኩን ሆን ብሎ ማፋለስ ዋጋ የሌለው ከመሆኑም በላይ ጎጂ ነው። ይልቅስ የሚያዋጣው ከትናንቱ ስህተት ተምሮ ለዛሬዎቹ ችግሮች መፍትሄ አሁን በደረስንበት መነጽር አሻግሮ በማየት ሚዛናዊ ግንዛቤን ማዳበር ነው። እንደተለመደው በአሁኑ ወቅት በስልጣን ላይ ያለው አገዛዝ በህዝብ የተመረጥኩ ነኝ ብሎ ራሱን በራሱ ለመቀባትና ለማንገስ ራሱ መርጦ ራሱ ሸልሞ በሾመው የብሔራዊ ምርጫ ቦርድ አማካኝነት የተለመደውን የምርጫ ቧልት ይዞ ብቅ ብሏል። ይህ የኢትዮጵያን ህዝብ ሬትሬት ያሰኘ የተለመደ ወያኔያዊ የማጭበርበሪያ ተውኔት ለኢትዮጵያ ህዝብ በአዲስ ዓመት አዲስ ምዕራፍ የሚከፍት ሳይሆን ቀጣይ የስቃይና የመከራ አገዛዝን የሚያራዝም ህዝቡን ለበለጠ ስቃይና መከራ የሚዳርግ አገራችንንም ለበለጠ አደጋ የሚጋብዝ ነው። እንደተለመደው የወያኔ ድራማ ወያኔ ከራሱ ጎጠኛ ከጎጠኛ ተወዳድሮ ባሸናፊነት ወጥቶ ያው ለ28 ዓመት እጅጅ ያለውን ጎጠኛ አገዛዝ በምርጫ ስም አቀናጅቶና በታማኝ ተቃዋሚዎቹ አሳጅቦ በፈጣሪዎቹ በባዕዳኑ ቡራኬውን ተቀብሎ አገዛዙን ለማስቀጠል ነው። ስለሆነም በቃኝ እምቢኝ ማለትን የረሳ ህዝብ ሁሌም በጨቋኞች ይቀየዳልና በወያኔ ምርጫ ተገኝተን ለወያኔ የምርጫ ድራማ ተዋናይ አንሆንም ማለትና በምርጫው አለመሳተፍ የሚካሄደው ምርጫ የዘረኞችና የአምባገነኖች ሸፍጥ መሆኑን ማሳየት አገሩን ከሚወድና ባርነትን ከሚጸየፍ ዜጋ የሚጠበቅ ተግባር ነው። ከመለስና ከኃይለ ማርያም፣ ከአብዮት አህመድና ከደብረ ጽዮን፣ ከደመቀና ከመገርሳ መሃል ምረጡ መባል ምርጫ ለመሆኑን በገቢር ማሳየትና ቀልዱን አቁሙ ማለት ይገባል። አገርን ለማፍረስ ከተነሱ ጎጠኞች ጋር መተባበር አገርን የሚያፈርስ ሰነድ ላይ ፊርማን የማስቀመጥ ያህል ከባድ መሆኑንም ከልብ ያጤነዋል። ወያኔ የተመረጠ አልተመረጠ የራሱ ጉዳይ ቢሆንም ከራሱ ጋር ተወዳድሮ መመረጡ አይቀሬ ነውና የእሱም ቧልት ለራሱ ለወያኔ ትተንለት ልንታገለው ይገባል። አስቀድመን እንደ ተናገርነው ዛሬም እንደ ትናንትናው በስልጣን ላይ ያለው ያው ራሱ ዘረኛው ወያኔ ነው። ስልቻ ቀልቀሎ ቀልቀሎ ስልቻ። የወያኔ ባለስልጣኖች ከአዲስ አበባ ወደ ትውልድ መንደራቸው ወደ መቀሌ፣ አድዋና ሽሬ ቦታ ቀየሩ እንጂ ራሳቸውም ሆነ በጉዳይ አስፈጻሚዎቻቸው አማካኝነት ወያኔያዊ አጀንዳቸውን ማለትም ኢትዮጵያን የማተራመስ የማዳከምና የመበተን ዘረኛ ተልእኳቸውን ከመቼውም ጊዜ በለጠ እያፋጠኑ እያጧጧፉ ለመሆኑ ምስክር መቁጠር አይጠበቅብንም። ያባ ራሱን ለኢትዮጵያ ሕዝብ ይፋ የወጣበትን 47ኛ ዓመት ነሐሴ 26 2011 ሲዘክር በአዲስ ዓመት ብሩህ ተስፋን ሰንቆ ለኢትዮጵያ ሕዝብና ለሚወዳት እናት አገሩ ሲመሰረት የገባውን ቃል ኪዳን አድሶ ዛሬም እንደ ትላንትናው ዘረኛውን አምባገነን አገዛዝ ለማስወገድ የሚያደርገውን ሕዝባዊ ትግል በጽናት ለመቀጠል ቃል ይገባል። የኢትዮጵያም ስርየት ከባዕድ እንደማይገኝ አምነን ለሀገራችን እንታገል ስንልም ለግል ጥቅምና ዝና የሚደረገውን ለተገፋውና ለተበደለው ሕዝብ ፋይዳ የማይሰጠውን መወራጨት ሳይሆን በተግባር የሚደረገውን ትግል እንታገል ማለታችን ነው። ድርጅት ለትግል አብይ መሳሪያ ነው። አንድ ላይ ከቆምን ጠንካሮች ነን። ከተበታተን ግን እኛም ተዳክመን አገራችንንም ለበታኞች መንጋ አጋልጠን አገር አልባ እንዳንሆን እንጠንቀቅ። በአገራችን ታሪክ እንደምናየው ስልጣን የሚጨበጡት ኃይላት የትናንቶቹም ሆኑ የዛሬዎቹ ሕዝብን ተክተው እናውቅልሃለን ብለው ምለውና ተገዝተው በሕዝብ ስም መግዛት የመረጡ በመሆናቸው መሰረታዊ የሆኑ የአዲስ ስርዓት አዋላጅና የዴሞክራሲያዊ ስርዓት ግንባታ መሰረት የሚጥሉ ተቋማትን ሕዝብ መክሮ ያጸደቀው ሕገ መንግሥት፣ ነጻና ገለልተኛ የምርጫ ቦርድ፣ ነጻ የፍትህ ስርዓት፣ ነጻ የመከላከያና የፖሊስ ኃይል፣ ነጻ ምርጫን፣ በነጻነት መደራጀትን፣ የተለየ ሐሳብ በነጻ መግለጽንና መሰል መሰረታዊ መብቶችን አምባገነኖች እንደ ጦር ይፈሯቸዋል። ወደ ሕዝባዊና ዴሞክራሲያዊ ስርዓት መሸጋገር የሚቻለው ሁሉን ባሳተፈ የሽግግር ሂደት በመሆኑ ይህንንም ሆነ የአገራችንን ዘላቂ ሰላምና እድገት እውን ለማድረግ አምባገነኖችን ተደራጅተን እንታገላቸው። ኢትዮጵያ በሐቀኛ ልጆቿ እኩልነትና አንድነቷ ተጠብቆ እንድትቆም እንድትቀጥል ከተፈለገ ነገ የነጻነትና የመብት ጎህ ቀዶ እንዲንሰራፋ ከተመኘን የትናንትና ማጥ ውስጥ ገብተን መንቦጫረቅ አይኖርብንም። የዛሬውን አስከፊ ወያኔን መስለን በወያኔ ዘረኝነት ላይ የእኛንም ዘረኝነት ወልደን ጠበን ዘቅጠን ለመታገል መቃጣት አይገባንም። በሕዝባችን መከራ ስቃይና መስዋዕትነት ስንቶቹ የኢትዮጵያ ጀግና ልጆች ደማቸውን አፍሰው ባስገኙት ተመክሮ ተገብተን ተቃኝተንና ትምህርት ቃስመን ካለፈው ጸጋ የሆነውን ይዘን ክፉውን አግለን በአዲስ ዓመት በአዲስ ተስፋ በአዲስ መሠረት በተሻለ መንገድ ነገን እውን ለማድረግ መጣር ይኖርብናል። አሮጌው ዓመት ሄዶ አዲሱ ሲተካ መስከረምም ሲጠባ ትግላችን ወያኔን በኦህዴድ ኦዴፓ እና ኦነግ ለመተካት ከሆነ በደም መቀለድ ይሆናል። ትግላችን በተሻለ ግንዛቤ በጽኑ መሰረት ላይ ይቆም። ዴሞክራሲያዊት ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኖር። በተባበረ ሕዝባዊ ትግል የኢትዮጵያ ትንሣኤ እውን ይሆናል።
ቀድሞ ለፋሽስቶ ያጎየበትን ዛሬም ለቆጠኞች እንበረከትን የነጻነት ዋጋ ድምፅን እስከዚያን በዘርን አስመርቅ ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ለመድብ ለፓርቲ ቀድሞ የታገለ በቃይ ተፋላሚ ታግሎ እያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናቸንፋለን ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ